ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በ1928 ዓ.ም ተመረጠ የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 16 ዳሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ድንበር የለሽ ጋዜጠኞች የተባለው ተቋም የፕሬስ ነጻነትንና የጋዜጠኞችን መብት በሚመለከት በዓለም ላይ ያሉ የ180 ሀገሮችን ሁኔታ በደረጃ ለይቶ በማውጣት ዘገባ አሰራጭቷል። ከ180 ሀገሮች መካከል ኢትዮጵያ 150ኛውን ቦታ፣ ኖርዌይ፣ ስዊድን፣ ኒዘርላንድ፣ ፊንላንድ እና ስዊዘርላንድ የመጀመሪያውን አምስት ተርታ፣ እንዲሁም ቻይና፣ ሶሪያ፣ ቱርክ፣ ሻቢያ ገዛዝን ጨምሮ ሰሜን ኮሪያ የመጨረሻውን ተርታ ይዘዋል። ኢትዮጵያን አስመልክቶ ተቋሙ በዝርዝር በገለጸው ዘገባ በ2011 የታወጀው የጸረ ሽብር አዋጅ ጋዜጠኞችን ኢላማ ማድረጉን ጠቅሶ አዋጁን ምክንያት በማድረግ በርካታ ጋዜጠኞች የረጅም ጊዜ እስር የተፈረደባቸውና በርካቶች ያለ ፍርድ በእስር እንዲቆዩ የተደረጉ መሆኑን ገልጿል። በ2006 6 የመገናኛ ብዙሃን ተቋሞች እንዲዘጉ ከተደረገ በኋላ ከ30 በላይ ጋዜጠኞች ሀገር ጥለው የተሰደዱ መሆናቸውን ጠቅሶ ከዛ ወዲህ ምንም አይነት መሻሻል አልታየም ብሏል። በአሁኑ ወቅትም የአስቸኳይ ጊዜ አዋጁ ለሁለተኛ ጊዜ መታወጁ ጋዜጠኞችን ለሌላ ዙርና የመብት ረገጥ አደጋ ያጋለጣቸው መሆኑንም ጠቅሷል። ኢንተርኔት፣ የሶሻል ሚዲያ መድረኮች በየጊዜው የሚቋረጡ መሆናቸውን እንዲሁም ጋዜጠኞችን ለይቶ ማስፈራራትና ድብደባ፣ እስራት አሁንም እንደሚደርስባቸው በመዘርዘር ዘግቧል። ከሚያዚያ መጀመሪያ ጀምሮ በአፋር አውሲ በሚባሉ አካባቢ፣ ባርሲ፣ በምስራቅ ሸዋ፣ በምስራቅና በምዕራብ አርጌ እንዲሁም በወገዴን አውራጃዎች በደረሰው ከፍተኛ የጎርፍ አደጋ በርካታ ዜጎች ጉዳት የደረሰባቸው መሆኑን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ባለፈው ሳምንት መጨረሻ ላይ ባወጣው ዘገባ ገልጿል። በኦጋዴን 165,000 ሰዎች የምግብ፣ የውሃና የሕክምና አገልግሎት ያስፈልጋቸዋል ተብሏል። የገናሌና የዋቢ ሸበሌ ወንዞች ከመጠን በላይ በመሙላታቸው 87 ቀበሌዎችን ያጥለቀለቁ መሆናቸውን ተነግሯል። በኢትዮጵያ ለሰራተኞች የሚከፈለው ደሞዝ ከአብዛኞቹ የአፍሪካ ሀገሮች ባስከፊ ደረጃ ዝቅተኛ መሆኑን፣ በዚህ ጉዳይ ላይ በአንድ ኢትዮጵያዊ ተዘጋጅቶ አዲስ ስታንዳርድ በሚባለው ጋዜጣ ላይ የተዘገበው ጥናት አጋልጧል። በኬንያ አንድ የመዋለ ሕፃናት መምህር የሚያገኘው ደሞዝ በአማካኝ $267 ሲሆን በኢትዮጵያ ግን $38 ብቻ መሆኑን ጥናቱ የዘገበ ሲሆን፣ በኢትዮጵያ ላለ ለሁለተኛ ደረጃ ርዕሰ መምህር $136 ብቻ እየተከፈለው የኬንያው ግን $1,743 እንደሚያገኝ በዝርዝር አስቀምጧል። ምንም እንኳን በኢትዮጵያ ለሰራተኞች የዝቅተኛ ደሞዝ ወለል ባይኖርም የመንግስት ሰራተኞች የደሞዝ መለኪያና መሰረት በማድረግ በኢትዮጵያና በኬንያ የሚገኘውን የዝቅተኛ ደሞዝ ወለልን በምርምር ጥናቱ ለማወዳደር ሞክሯል። ዝቅተኛው የደሞዝ ወለል በኢትዮጵያ $17 ሲሆን በኬንያ $148 መሆኑን ገልጿል። የዓለም አቀፍ የሰራተኛ ደረጃ ባወጣው ዘገባ መሰረት በደሞዝ ተመን ኢትዮጵያ ከ10 አፍሪካ ሀገሮች መካከል የመጨረሻውን ደረጃ የያዘች መሆኑን ጥናቱን ዘግቧል። በሌላ በኩል የኑሮ ውድነቱን አስመልክቶ በኢትዮጵያ ያለው ሁኔታ ከሌሎች አፍሪካም ሆነ የዓለም ሀገሮች ይበልጥ አስከፊ መሆኑን ጥናቱ በዝርዝር አቅርቧል። የተለያዩ ከተሞችን በማወዳደር በተገኘው መረጃ የአዲስ አበባ ከተማ የኑሮ ውድነት ናይሮቢን በ24 ነጥብ፣ ካይሮን በ4 ነጥብ፣ ቤጂንግን በ5 ነጥብ እንደሚበልጥ ጥናቱ ደርሶበታል። በአዲስ አበባ የሚሸጥ ያንድ ዳቦ ዋጋ ከናይሮቢው ጋር ሲወዳደር በ57 ከመቶ እንደሚበልጥ ጥናቱ ያረጋግጣል። የሰራተኛ ደሞዝ አነስተኛ ነው በሚል የውያኔ አገዛዝ የውጭ ባለሀብቶችን ወደ አገር ውስጥ ለማስገባት የሚያደርገው እንቅስቃሴ ለሀገሪቱም ሆነ ለሕዝቡ ከፍተኛ ጠንቅ ሊሆን እንደሚችል ጥናቱ ጠቋሚው ነው ተብሏል። አድማጮቻችን፣ ለዛሬ ያለው ዜና በዚሁ ተጠናቀቀ።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 16 ምዕራፍ 30 የራስ ሙሉጌታ ሞት። ከመቀሌ በስተደቡብ ምዕራብ በኩል ለማንምና ለምንም እንደማይበገር እየተናገረ 2756 ሜትር ቁመቱ ላይ የተፈጥሮ ደኖቹንና ቋጥኞቹን ደራርቦ ለብሶ የአምባራዶም ተራራ ተኮፍሷል። ከዚህ አይበገሬ ተራራ ጫፍ እስከ ግሮቹ ድረስ የኢትዮጵያ የጦር ሚኒስትር የራስ ሙሉጌታ ወታደሮች የተፈጥሮ ዋሻዎችን ቤቴ ብለው እንጋዩን ትራሴ ብለው መሽጋዋል። ከከቲቶር መጀመሪያ ጀምሮ ኢጣሊያን አውሮፕላኖች ያለማቋረጥ ከጧት እስከ ማታ ራስ ሙልጌታን ከመቶ ሺህ በላይ ከሚቆጠረው ሰራዊታቸው ጋር ይደበድባሉ። እነዚህ የራስ ሙልጌታ ወታደሮች ከጧት ጀምረው ጀምበር እስክትጠልቅ ድረስ በዋሻዎች ውስጥ ተጨናንቀው ይውሉ ነበር። ራስ ሙልጌታ ማርሻል ባዶሊዮ በታንኮችና በመድፎች መጥቅ በአውሮፕላኖች ድብደባ ጦራቸውን ፋታ ይነሳባቸው ማሰቡን ዘንግተውታል። ይህ የማርሻል ባዶሊዮ የጦርነት ስልት የራስ ሙልጌታ ጦር ሞራሉ ላሽቆ ወኔው ሲሰበር አምባራዶምን ለመያዝ ለሚጠባበቀው ሰራዊቱ በር ከፋችና መንገድ ጠራጊ ነበር። ምንም እንኳን የራስ ሙልጌታ ሰዎች በተከታታይ የማርሻል ባዶሊዮን ሰራዊት እንቅስቃሴ የሚጠቁሙ መረጃዎች በተደጋጋሚ ቢያቀርቡም እነዚህ ባላገሮች ሰብስበው የሚያመጧቸው መረጃዎች የተቆራረጡና ዝብርቅርቃቸው የወጣ ትርጉም የማይሰጡ ስለነበሩ ራስ ሙልጌታ ስለ ማርሻል ባዶሊዮ ሰራዊት እንቅስቃሴ ምንም አይነት ግምት አልነበራቸውም ማለት ይቻላል። ራስ ሙልጌታ ከነሰራዊታቸው ቀኑን በዋሻ ውስጥ ሲያሳልፉ ማርሻል ባዶሊዮ የተንቤን ሽንፈቱ እንዳይደገምበት በጥንቃቄ የጦር ስልቱን ነድፎና ሰራዊቱን አደራጅቶ አምባራዶምን ለመያዝ በተጠንቀቅ ቆሞ ነበር። አንደኛውንና ሁለተኛውን ክፍለ ጦሩን ከበርካታ ብረት ለበስ ተሽከርካሪዎችና ከባድ መሳሪያዎች ጋር 40 ሻለቃ ጦርና 170 መድፎች ጋር በመቀሌ በተጠንቀቅ አቁሞ ጠቅላላውን የኤርትራ ተወላጆችን ሰራዊት ከ30 ሻለቃ ጦርና 76 መድፎች ጋር ወደ ተንቤን ልኮ አደራጅቷል። ገና አሁን ከጣሊያን ወደ አፍሪካ የገባውን ትኩሱን ጦሩን 44 ሻለቃ ጦር ከ173 መድፎች ጋር አክሎበት አራተኛውን ክፍለ ጦር ወስዶ በስተምዕራብ በሱዳን ድንበር በኩል አቆመው። ከዚህ ሁሉ ፍጹም ጥንቃቄ ከተሞላበት የማርሻል ባዶሊዮ ዝግጅት በኋላ መደራጃ ቀርቶ ደጅ መውጫ ካልነበረው የራስ ሙልጌታ ጦር ጋር አምባራዶምን ለመያዝ በቀኝ ገዢዎች ታሪክ ተወዳዳሪ የሌለው ከፍተኛ የሞት ሽረት ውጊያ ተካሄደ። የካቲት 2 ቀን 1928 ዓ.ም ተመረተ ንጋት ላይ ጨለማንና የጧቱን ጉምጥላ በማድረግ እጅጉን በከባዱ የተጠናከሩት ሁለቱ የጣሊያን ክፍለ ጦሮች 3 ዲቪዥን ሙሉ የጣሊያን ወታደሮች ከሁለት ሻለቃ በላይ የኤርትራ ተወላጆችና በሁለት ሜካናይዝድ መድፈኛ ብርጌዶች እየተረዳ ከመቀሌ ተነስተው ወደ አምባራዶም ተራራ ድምጹን አጥፍቶ ተጠጋ። በሚቀጥሉት ሁለት ቀናት ውስጥ ይሄ ዘመናዊና በጣም ጠንካራ ጦር አምባራዶምን ከበባት። ደፋሮቹና ጀግኖቹ ቀዳሚዎቹ የራስ ሙልጌታ ወታደሮች በሽሞቻቸው እየተመሩ ወደፊት በመክፋት ላይ ያለውን የጠላት ጦር ለመግታት ቢጥሩም ሊያቆሙት አልቻሉም። ከሚቻለው በላይ ሆነባቸው። አንዳንድ ቆራጥና ጀግና ሹሞች ከጥቂት ወታደሮቻቸው ጋር የዘመናዊውን የጣሊያን ወታደሮች ደካማ ጎን እየፈለጉ ወገቡን እየሰበሩ ወደ መሃል መግባት ቢቻላቸውም ከኋላ እሳት የሚተፉት መድፎችና መትረየሶች አላነቃንቅ አሏቸው። እንዲህም ሆኖ ጀግኖቹ ቀዳሚዎቹ የራስ ሙልጌታ ወታደሮች በመጀመሪያው ቆንጠሩነት በዘመናዊው የጠላት ጦር ላይ ከፍተኛ ጉዳት አደረሱ። ከአንድ ቀን እረፍት በኋላ ማርሻል ባዶሊዮ እረፍቱን በመጠቀም መጀመሪያው ቀን ጦርነት ከባድ ጉዳት የደረሰበትን ጦሩን እንደገና አሰባስቦ የካቲት 7 ቀን ማለዳው ላይ አምባራዶምን ለመያዝ በሁሉም አቅጣጫ የማጥቃት ውጊያ ከፈተ። ምንም እንኳ ጣሊያኖች በቁጥርም ሆነ በመሳሪያ ጥራት ኢትዮጵያውያንን ቢበልጡም በተለይ ሁለቱ ጦሮች የታጠቁትን መሳሪያ ማወዳደር ባይቻልም ጀግኖቹ ምርጥ ኢትዮጵያዊ ቁርጥ ቀን ልጆች ያላንዳች ፍርሃት በታላቅ ጀግንነት የጠላትን ጦር ወጥረው ሲያርበደብዱት ዋሉ። በተለያዩ የጦር አውድማዎች ወንድ ለወንድ የጨበጣ ውጊያዎች ተካሄዱ። በዚህ የጨበጣ ውጊያ ሁሌም ጀግኖቹ የራስ ሙልጌታ ወታደሮች ይረቱ ነበር። የጠላትን አንገት በጎራዴያቸው ሲቀሉት ወደር አልነበራቸውም። ከእንዲህ አይነት ፍጹም ጀግንነት ከተሞላበትና ናላ ከሚያዘሩ ጊያ በኋላ ለአጭር ጊዜም ቢሆን ጣሊያኖች ማፈግፈግ ጀመሩ። ውዶቹ የራስ ሙሉጌታ ወታደሮች ሽሽት የጀመረውን የማርሻል ባዶሌ ወታደር እያባረሩ ቂጡን በጦር ወጉት። ይህንን ሁኔታ ቀድሞ የገመተው ማርሻል ባዶሌ የሚሸሸውን ወታደሩን ቀድሞ ባዘጋጀው የደጀን ጦሩ ተካው። ድካም የማያውቁት እስከ መጨረሻው ደቂቃ ድረስ ሽንፈትን የማይቀበሉት የራስ ሙሉጌታ ወታደሮች ምርጦቹ የኢትዮጵያ ልጆች በውጊያ በጦርነቱ አውድማ እስከ ምሽቱ ድረስ ቆዩ። ከረፋዱ ጀምሮ ቀኑን ሙሉ ከሰማይ እንደ ናስ የዝናብ ቦምብ ሲወርድበት በምድር የመድፍና የመትረየስ ጥይት ሲቀጠቅጠው ለዋለውና ለመሸው ጦራቸው ራስ ሙሉጌታ ምሽቱ ላይ ጦሩ አምባራዶምን ለቆ እንዲወጣ ትዕዛዝ ሰጡ። ራሳቸው ራስ ሙሉጌታ የሚመሩት ጦር እንደዚያ ደክሞ እኩለ ሌሊት ግድም ላይ በደቡብ በኩል የጣሊያንን ጦር ወገብ ሰብሮ በር በማስከፈት ከተከበበበት አምልጦ ወደ አምባላጌ ወረደ። ማርሻል ባዶሌ በአምባራዶሙ ጦርነት ከ15,000 ወታደሮች በላይ አጣ። የራስ ሙሉጌታም ጉዳት እንደ ማርሻል ባዶሌ ባይሆንም በአምባራዶም ከ12,000 እስከ 20,000 የሚደርሱ ውድ ኢትዮጵያውያን ጀግኖች የህይወት መስዋዕትነት ከፍለዋል። በዚያው ቀን ምሽት ማርሻል ባዶሌ ለአየር ኃይሉ አዛዥ ባስተላለፈው ትዕዛዝ ሰብሮ የወጣውንና ወደ አምባላጌ በማምራት ላይ ያለውን የራስ ሙሉጌታን ጦር እየተከታተለ ያለ ምንም ምህረት በቦምብ እንዲደበድብ ጥብቅ ትዕዛዝ ሰጠ። የሚሸሹትን የራስ ሙሉጌታን ወታደሮች በማርሻል ባዶሌ ልዩ ትዕዛዝ በሚፈነጣጠሩ እሳት በሚተፉና በጭስ መርዝ ቦምቦች ሳይቀር እየተከታተሉ ደበደቡት። እንዲህ አይነቱ ናላ የሚያዞር አድካሚ ጦርነት በኋላ አበሳቸውን ሲያዩ የዋሉና በድካም ሰውነታቸው የዛለው የራስ ሙሉጌታ ወታደሮች አምባራዶምን ለቀው በሁለት መንገድ ወጡ። የመጀመሪያው በራሳቸው በራስ ሙሉጌታ የሚመራው ቡድን በስተደቡብ በኩል ሰብሮ ከወጣ በኋላ ወደ አምባላጌ አመራ። ሁለተኛው ቡድን ደግሞ በዚያው ትይዩ በከፍተኛ ተጋድሎ የጣሊያንን ሰራዊት ወገብ ሰብሮ ከወጣ በኋላ የጠላትን አንደኛ ክፍለ ጦር በጀርባው አዝሎ ወደ ሰቆጣ የሚወስደውን መንገድ ይዞ ሄደ። በሁለቱም አቅጣጫ በመሸሽ ላይ ላለው የራስ ሙሉጌታ ጦር የኋላ ደጀን ሆኖ ሽፋን የሚሰጠው ጦር በጥሩ ሁኔታ አንደኛውን የጠላት ክፍለ ጦር ወጥሮ በመያዝ አላነቃንቅም ቢለውም በሰማይ እየበረሩ ፈጣሪን እንኳን ሳይፈሩ የቦምብና የጢስ መርዝ ከሚያወርዱበት ለመከላከል ግን ፈጽሞ አልተቻለውም ነበር። ቢያንስ ከነዚህ አውሮፕላኖች ለመትረፍ የነበረው ብቸኛ አማራጭ በጋራ ተሰልፎ ጠላትን መግጠሙን ጥሎ በፍጥነት ተበታትኖ ወደ ጫካው ወደ ዱር ውስጥ መግባት ብቻ ነበር። ይህ ደግሞ ለበለጠ መጥፎ አውሬ ጠላት አሳልፎ ሰጣቸው። የራስ ሙሉጌታ ወታደሮች የጣሊያን አውሮፕላኖች እንደ ዶፍ ከሚያወርዱባቸው ቦምቦችና የጢስ መርዞች ለማምለጥ በቻሉት ፍጥነት በየጫካውና በየጥሻው እየገቡ ሲበተኑ ቀድሞ መሽጎ ይጠብቃቸው የነበረው የራያና ዘቦ አረመኔ ሽፍታ የጣሊያን መሳሪያ እያለመ ለቀማቸው። ገና ጦርነቱ ከመጀመሩ በፊት ጣሊያኖች በወኪሎቻቸው አማካይነት ሰርጎ ገቦችን እየላኩ የራያና ዘቦን ሰዎች ገንዘብ እየሰጡና ዘመናዊ መሳሪያ እያስታጠቁ በገዛ ወንድሞቻቸው ላይ እንዲዘምቱ አደረጓቸው። እነዚህ የራያና ዘቦ ከሃዲ ሽፍቶች ጦርነቱ በተጀመረ ሰሞን ጀምሮ ከመሃል አገር ተነስቶ ወደ ጦር ሜዳ የሚገሰግሰውን የኢትዮጵያ ጦር አሳቻ ቦታ እየጠበቁ ዘረፉት፣ ገደሉት። እነሆ ዛሬ ከ6 ወር በላይ በሰሜን ኢትዮጵያ ፍዳውን ሲያይኖሮ በትናንቱ ጦርነት ተሸንፎ በመሸሽ ላይ ያለውንና ነፍሱ እስከተወጣ የደከመውን የራስ ሙልጌታን ሰራዊት እንዲህ ተበትኖ አገኙት። በጥይት ኢላማቸው ያልገባላቸውን ደግሞት በየሳፉ ጥላ ስር ያረፈውን በእንቅልፍ ጦት ሲሰቃይ ሰንብቶ ለአፍታ ጋደም ያለውን ሰራዊት ድምጻቸውን አጥፍተው እየተጠጉ በጩቤ ከኋላው እየወጉ ገለው የመጨረሻ ንብረቱን ዘረፉት። ሽማግሌው የጦር ሚኒስትር ራስ ሙልጌታ ከልጃቸው ጋርና በመቶዎች ከሚቆጠሩ የመጨረሻዎቹ ታማኝ ወታደሮቻቸው ጋር አምባላጌ በሰላም ደረሱ። የአይን ምስክሮች እንደተናገሩት ራስ ሙልጌታ በዚህ ጦርነት እንደማንም ታራ ባላገር ወታደር ሁሉ በታላቅ ጀግንነት በግንባር ከነልጃቸው በጦርነቱ ተሳትፈዋል። ራስ ሙልጌታ ከኋላ እንደ ጥላ እየተከተለ ከሚያድናቸው አንደኛ ክፍለ ጦር ከሰማይ ላይ ሆኖ እያንዣበበ እንደ መርፌ ከሚፈልጋቸው አውሮፕላን ሁሉ አምልጠው ያሸንገን ሃይቅ በመሻገር ላይ እንዳሉ እድል ፊቷን አዞረችባቸው። ይህንን ሁሉ መከራና ፍዳ ተወጥተው ሰራዊታቸውን በታላቅ ጀግንነት መርተው በግንባር ከጠላት ጋር ተፋጠው እንዳልተዋጉ ሁሉ ያሸንጌ ሃይቅ አትሻገረኝም አለች። የፈረንሳይ አገር የወታደራዊ ትምህርቱን አቋርጦ በመጣው ልጃቸው ታጅበው ያሸንጌን ሃይቅ በፈረሳቸው ላይ ተቀምጠው በመሻገር ላይ እንዳሉ ታልመው በተተኮሱ ሁለት የራያና ዘቦ ሽፍቶች ጥይት ተመተው ወደቁ። ከፊት ለፊቱ ከፈረሳቸው ላይ ዘንበል እያሉ የወደቁትን አባቱን ለመርዳት ከፈረሱ ላይ ዘሎ በመውረድ አባቱን ለመደገፍ ጎንበስ ያለውንም ልጃቸውን ታልመው ተደጋግመው የተተኮሱ ጥይቶች በአባቱ ሬሳ ላይ ጣሉት። እድለቢሱ የጦር ሚኒስትር ራስ ሙልጌታ ያሸንጌን ሃይቅ ለመሻገር ሲሞክሩ ቀድሞ መሽጎ ይጠብቃቸው የነበረው የራያና አዘቦ ጦር ወደ 15000 ገደማ ይደርስ እንደነበርና በጣሊያኖች መሳሪያ ጥሩ ሆኖ ታጥቆና ተዘጋጅቶ እንደነበር በኋላ የአይን ምስክሮች ተናግረዋል። ሆነም ቀረ ከዚህ አስከፊ ጦርነት የተረፉት ወታደሮቻቸው ራስ ሙልጌታን ለመርዳት ከኮረም ተነስቶ ከነበረው ከራስ ጌታቸው ጦር ጋር ከተወሰኑ ቀኖች በኋላ ተቀላቀሉ። ከዚያ ሁሉ በኋላ አንደኛው የጣሊያን ክፍለ ጦር ያለ ብዙ ችግር የካቲት 21 ቀን ባንዲራውን ባምባላጌ ተከለ። ምዕራፍ 31 የካሳ ጦር ወጥመድ ውስጥ። ከየካቲት ወር አጋማሽ ጀምሮ እነዚያ የተረገሙ የጣሊያን አውሮፕላኖች ከንጋቱ ጀምሮ እስከ ማምሻው ድረስ እየተመላለሱ በሚጥሏቸው ቦምቦች ያቢያዲ ከተማ ሕፃናት፣ እናቶች፣ አሮጊቶች ልክ በረዶ እንደወረደበት አበባ እዚህም እዚያም በየቀኑ ይረግፋሉ። እነዚህ ጨካኝ አረመኔ አውሬ የአውሮፕላን አብራሪዎች ሁለቱን ጥንታውያኑን የኦርቶዶክስ ቤተክርስቲያናት እንኳ ሳይቀር አልማሯቸውም። አቢያዲ ከምድረ ገጽ ለመጥፋት ተቃርባለች። አቢያዲ እንዲህ በቦምብ እሳት ስትነድ ለወታደሮቻችን፣ ለሚስቶቻቸውና ለልጆቻቸው በጠቅላላው ለራስ ካሳ ጦር የነበረን አንድ አውሮፓዊ ዶክተር ብቻ ነበር። እሱም ዶክተር ሹፕለር የሚባል ኦስትሪያዊ ነበር። ከዚሁ የኦስትሪያ ተወላጅ ከሆነው ዶክተራችን ቀጥሎ እንደ ነገሩ የተደራጀና እንብዛም የሚረባ የሕክምና መሳሪያ ያልነበረው የኢትዮጵያ ቀይ መስቀል ከአንድ ህንዳዊ አህመድ ከሚባል ዶክተር ጋር በአየርላንዳዊው ካፕቴን ሂኬ እየተመራ ጥር 30 ቀን አብያዲ ገባ። በዚሁ ቀን ማምሻው ላይ በጦር ሜዳ ጀግንነታቸው ወደር የሌላቸውና የማይገኝላቸው ወደ 15000 ገደማ የሚሆኑት የከምባታ ተወላጆች በጀግናው መሪያቸው በደጃዝማች መሸሻ እየተመሩ ከ900 ኪሎ ሜትር በላይ በእግራቸው ተጉዘው አብያዲ ገቡ። በዚሁ ቀን ምሽት ደጃዝማች መንገሻ ሂልሚና ደጃዝማች በየነ ከነጦራቸው ስለደረሱ ከመኝን ከመያቁት የከምባታ ልጆች ጋር በዚያው ምሽት እስካሁን በልዩ ጦር ብቻ ሲጠበቅ የነበረውን ቦታ በስተሰሜን በደብራምባ በኩል የጽኝን የወንዝ ዳርቻ ይዘው መሸጉ። በዚሁ ሰሞን ራስ ሙሉጌታ ጦርም አነስተኛ የኢትዮጵያ ቀይ መስቀል ከሁለት ፖላንድ ተወላጅ ዶክተሮች ጋር ተልኮላቸው ነበር። ይሁን እንጂ ሁለቱ የፖላንድ ዶክተሮች በመጀመሪያው ቀን የአምባራዶም ጦርነት ስራቸውን እንኳን ሳይጀምሩ በጣሊያኖች ምርኮ ስር ወደቁ። ጣሊያን በእንግሊዝና በፈረንሳይ ሙሉ በሙሉ ተደግፋ በማናለብኝነት ኢትዮጵያን በወረረችበት ሰሞን በተቀላላው በሰሜኑ የጦር ግንባር አራት ፈረንጆች ብቻ ነበር፣ ሶስት አውሮፓውያን እና አንድ ኩባዊ። አሁን ወደ ጦርነቱ ፍጻሜ ስንቀርብ ቁጥራችን ወደ 9 አደገ። ገና ጦርነቱ እንደተጀመረ ግድም ከ200 በላይ የውጭ አገር የጦር ሜዳ ዘጋቢ ጋዜጠኞች ወደ ኢትዮጵያ ቢገቡም በሰሜኑ የጦር ግንባር ግን አንድም የጦር ሜዳ ጋዜጠኛም ሆነ ዘጋቢ አልነበረም። ከነዚህ የጦር ሜዳ ዘጋቢዎችና ጋዜጠኞች ውጭ ንጉሰ ነገስቱ የኢትዮጵያን ሰራዊት ይረዱ ዘንድ የተቀበሏቸው ለቁጥር የሚያስቸግሩ በጎ ፈቃደኞች፣ ከፍተኛ የጦር መኮንኖችና የጦር አማካሪዎች ወደ አዲስ አበባ ቢገቡም በጣት ከሚቆጠሩ በደቡብ ግንባር ከተሰለፉት የጦር መኮንኖችና አማካሪዎች በስተቀር የቀሩት አለምንም ስራ አዲስ አበባ ወይም ደሴ ከጦር ግንባር በመቶዎች ኪሎ ሜትር ርቀው ይንደላቀቁ ነበር። በዘመናዊ መልኩ የተደራጁ በርካታ ዶክተሮችንና አስተማሚዎችን ከበቂ መድኃኒት ጋር ያቀፉ በርካታ የአውሮፓ ቀይ መስቀል ማህበሮች ኢትዮጵያን በጦርነቱ ሊረዱ ወደ አገር ውስጥ ገብተዋል። የስዊድን፣ የፊንላንድና የግብጽ ቀይ መስቀል ማህበሮች በደቡቡ የጦር ግንባር ስራቸውን ቢጀምሩም ምን ያህል ከጦር ሜዳ ርቀው እንደሆነ ግን አላውቅም። በብዛትም ሆነ በጥራት ኢትዮጵያ ውስጥ ከገቡ ቀይ መስቀል ማህበሮች መካከል ተወዳዳሪ የሌለው የእንግሊዞቹ ቀይ መስቀል ማህበር ከንጉሰ ነገስቱ ጦር ጋር ደሴ ነበሩ። አጼ ኃይለ ሥላሴ ከነጦራቸው ከደሴ ድንኳን ነቅለው ወደ ኮረም ሲያመሩም የእንግሊዞች ቀይ መስቀል ማህበር እንዳጀባቸውም ሰምተን ነበር። የሆላንድ ቀይ መስቀል ማህበር ደግሞ በደሴና በኮረም መካከል መሃል መንገድ ወልዲያ ላይ ድንኳን ጥሎ ተቀምጧል። በትክክል በሰሜኑ የጦር ግንባር የነበሩት ግን ሁለቱ የኢትዮጵያ ቀይ መስቀል ማህበራት ሲሆኑ ስለነበራቸው የሕክምና መሳሪያም ሆነ መድኃኒት ግን ባይወራ ይሻላል። እዚህ ግባ የሚባል አልነበረም። ቁም ነገሩ ምንም እንኳ ምንም የረባ የሕክምና መሳሪያም ሆነ መድኃኒት ባይኖራቸውም በጦር ግንባር ደርሰው ስራቸውን ጀምረው ነበር። በእኛ የጦር ሰፈርም ዶክተር ሹፕለር ገና ከመድረሱ ስራውን ጀምሯል። ወታደሮቻችን ከአብያዲ በስተደቡብ ከተራራው ጥግ አንድ ሶስት የሚሆኑ አነስተኛ ዋሻዎችን አጽድተውለት በጣት የሚቆጠሩ ክፉኛ የተጎዱ ቁስለኞች ተኝተውበታል። አብዛኛው ቁስለኛና በሽተኛ ግን የአርባ ቀን እድሉን እያሰበ ለነዚያ ሞት ዘሪ አውሮፕላኖች አውላላ ሜዳ ላይ እንደ ብቅል ተሰጥቷል። ዶክተር ሹፕለር ወደ ሰሜን ጦር ግንባር ጉዞውን ሲጀምር በመንገድ ላጋጠሙት ቁስለኞችና በሽተኞች ከያዘው መድኃኒት ሲቆነጥር የመድኃኒቱ ከረጢት ጦር ግንባር ሲደርስ እጅጉን ሳስቶ ስለነበር ያለ ብዙ ህመም ማስታገሻ መድኃኒት እጅግ በጣም አስቸጋሪ የሆኑ ቀዶ ጥገናዎችንና ታከመው ሊድኑ የማይችሉ አጥንታቸው የደቀቁ እግሮችንና እጆችን የመቁረጥ ስራውን ከዋሻዎቹ ደጃፍ ላይ ባስተከላት ሰፋ ያለ ድንኳን ውስጥ ሕይወቱን አደጋ ላይ ጥሎ ደከመኝ ሳይል ከጠዋት እስከ ማታ ያደረብ ይሰራ ነበር። ጣሊያኖች እንዲህ አብያዲን ከታሪክ ገጽ ለማጥፋት ከጠዋት እስከ ማታ የቦምቡር ጅብኝ ሲያወርዱባት ለምን ድንኳኗ ላይ የቀይ መስቀል ምልክት እንደማያደርግባት በመጀመሪያው ቀን ጉብኝቴ ዶክተር ሹፕለርን ጠየቅኩት። ዶክተር ሹፕለር አያንተ አሁን የጠፍቶህ ነው አለና ጣሊያኖች ሆን ብለው የቀይ መስቀል ምልክት ያለባቸውን ጎጆዎች ቤቶችና ድንኳኖች አሳደው ይደበድባሉ አለኝ። የጣሊያን ፕሮፓጋንዳ ለዓለም ሕዝብ ሲዋሽና ይህን አሳፋሪና አረመኔያዊ የአብራሪዎችን ድርጊት ሲሸፋፍን የኢትዮጵያ ወታደሮች ሆን ብለው በድንኳኖቻቸውና በመሳሪያ ግምጃ ቤቶቻቸው ላይ የቀይ መስቀልን የተቀደሰ ምልክት ይቀባሉ ሲል ዋሸ። በኋላ ላይ የተለያዩ የአውሮፓ ሀገሮችን የቀይ መስቀል ማህበር ድንኳኖች በቦምብ ሲያጋዩ የአረመናዊ ድርጊታቸው ማስተባበያ በእነዚህ የቀይ መስቀል ማህበር ድንኳኖች ውስጥ ጤነኛ የኢትዮጵያ ወታደሮች ተደብቀው አግኝተን ነው ሲሉ በድጋሚ የዓለምን ሕዝብ በታላቁ ውሸታቸው ለማታለል ሞከሩ። ከጦርነቱ ጅማሬ እስከ ፍጻሜው ድረስ በሰሜኑ የጦር ግንባር አንድ እንኳ የራስ ካሳና የራስ ስዩም ወታደሮች ድንኳን በቀይ መስቀል ምልክት ተቀብቶ ቢገኝ አንገቴን እሰጣለሁ ስል በንጹህ ልብ እምላለሁ። የኢትዮጵያ ወታደሮች እንዲህ አይነት ተራና ርካሽ የማታለል ተግባር አይፈጽሙም። በጣም ሲበዛ ኩሩና ጀግኖች ነበሩ። አድርጉም ቢባሉ እንኳ አያደርጉትም። ይሁን እንጂ በሰሜኑ የኢትዮጵያ ክፍል የጣሊያን አብራሪዎች ከትላልቅ ከተሞች እስከ ትናንሽ መንደሮች ድረስ ቀይ መስቀል የተቀቡ ቤቶች ሊያጋጥማቸው እንደሚችል አጠራጣሪ አይደለም። ሁላችንም እንደምናውቀው ጣሊያኖች ስለ ኢትዮጵያ ከኢትዮጵያውያን በላይ ስለ አኗኗራቸውና ስለ ባህል ታሪካቸው አሳምረው ያውቃሉ። በከተማና በገጠር መኖሪያቸውን በቀይ መስቀል ማስጌጥ ከኢትዮጵያ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል እንደሆነና እነዚያ ቤቶች ለዓለም ሕዝብ ሊዋሹት እንደሚሞክሩት የመሳሪያ ግምጃ ቤቶች ሳይሆኑ ተራ ቤቶች መሆናቸውን ልባቸው እያወቀ ያለምንም ርህራሄ በቦምብ እሳት አንድደዋቸዋል። ከየካቲት 13 ቀን በኋላ ወደ ጦር ሰፈራችን በቡድን በቡድን እየሆኑ ሸማቸው በላያቸው ላይ ከመበጫጨቁም በላይ እስኪሞቱ የደከሙ የራስ ሙልጌታ ወታደሮች የከበባቸውን የጠላት ጦር ጥሰው በመውጣት ወደ ተንቤን በመጉረፍ ከሁለቱ ራሶች ጦር ጋር መቀላቀል ጀመሩ። እነዚህ የደከሙ ወታደሮች በተመሳሳይ ሁኔታ የራስ ሙልጌታ ጦር በጠላት ጦር መሸነፉንና አምባራዶም በጠላት እጅ 100% መውደቁን መስክረዋል። ወደ አብያድ የሚወስዱ ሁሉም መንገዶች በጣሊያን እጅ እንደገቡም አክለው ተናግረዋል። ከዚህ ምስክርነታቸው በተጨማሪ የሁለቱ ራሶች ጦር አደገኛ ሁኔታ ላይ መሆኑንና የጣሊያን ሰራዊት ከደቡብ ወደ ተንቤን እየገሰገሰ መሆኑንም አስጠንቅቀዋል። እነዚህ ምስኪኖች ከድካማቸው እንደነገሩ ካረፉና እህል ውሃ ከቀማመሱ በኋላ በራስ ካሳ ጦር ስር እንዳመጣጣቸው ተመድበው ከአንድ የጦርነት እሳት አምልጠው ለሌላ ጦርነት ለሌላ ውጊያ ምሽጋቸውን ያዙ። በጦር ሰፈራችን ሁለቱ ራሶች ከሹማምንቶቻቸው ጋር ጠዋትና ማታ ይመክራሉ። ይህ የጦር ሜዳ ምክር ቤት አንዴ ተራራውን ተጠግቶ ካሉ ዋሻዎች ውስጥ፣ ሌላ ጊዜ ደግሞ በታች አብያዲ ውስጥ ያለማቋረጥ ቦታ እየተቀያየረ ይካሄዳል። የኢትዮጵያ የጦር ሹማምንትና የጦር አበጋዞች እንዲህ ያለማቋረጥ ቦታ እየለዋወጡ ሲመክሩ የጣሊያን ጦር ወደ ተንቤን እየተቃረበ መጣ። በእያንዳንዱ ምሽት የጠላት ሰራዊት የሚያበራው መብራት ወደ ጦር ሰፈራችን መቃረብ መጀመሩን ይያስተዋል። አሁንም ሳናሰልስና ሳንሰላች እንዴት የጠላትን ጦር መመከት እንዳለብን እንመክራለን። የሁለቱ ራሶች ጦር አደጋ እየመጣበትና በጣም አስከፊ ሁኔታ ላይ እየወደቀ ነው። ሁሉም ወታደሮቻችን መሳሪያ አልታጠቁም። መሳሪያ ለታጠቁትም በአማካይ ለእያንዳንዱ ባለጠመንጃ ቢበዛ 20 ጥይት ቢደርሰው ነው። ሌላው የጦራችን መሳሪያዎች በጣም የተወሰኑ በጣት የሚቆጠሩ አርጀት ያሉ መትረየሶች፣ አራት ኦርሊኮን አውሮፕላን መቃወሚያዎችና በታላቁ ያድዋ ድል ጊዜ በ1888 ዓመተ ምህረት ከዚሁ ዘመናዊ ጠላት እጅ የተነጠቁ ወደ ሙዚየም መግባት የሚገባቸው መድፎች ናቸው። በጥቅሉ ለነዚህ ሁለት አሮጌ መድፎች የነበሩት 27 ጥይቶችን ብቻ ነበሩ። እነዚህን ጥይቶች መቁጠር ከባድ አልነበረም። እያንዳንዱን ጥይት በስልቻ ከቶ ባንዳ ህያጭኖ የሚሮጣውን የኢትዮጵያ የገበሬ ወታደር ስቃይ ለአምስት ወራት ስላየው 27ቱን ጥይቶችም ከመቁጠሬም በላይ አንድሹም ጥር መጀመሪያ 20ዎቹን ጥይቶች ደብራምባ አፋፍ ላይ መድፉን ተክሎ በወቅቱ ወራዩ ላይ ሰፍሮ የነበረውን ጠላት ለመደብደብ ተኩሷቸዋል። ሁሉም መሃል መንገድ ላይ ኢላማቸውን ሳይመቱ ፈንድተዋል። በተቃራኒው ማርሻል ባዶሊዮ ለወሳኙ ውጊያ ከራስ ካሳ ጦር የማያንስ ብዛት ያላቸው ወታደሮቹን አሰልፏል። ይሁን እንጂ የማርሻል ባዶሊዮ ጦር ፍጹም በዘመናዊ መልኩ የተደራጀና ዘመኑ ያፈራቸውን ዘመናዊ መሳሪያዎች ቁጥር ስፍር ከሌለው ጥይት ጋር የታጠቀ በምድር በታንኮች በረጅምና አጭር ርቀት አልመው የሚመቱ መድፎች፣ መትረየሶች እንዲሁም ከባድ ብረት ለበስ ተሽከርካሪዎች ያሉት ሲሆን በሰማይ ደግሞ በእነዚያ ስፍር ቁጥር የሌላቸው የሞዝናብ አዝናቢዎች አውሮፕላኖች ቀድመው መንገድ የሚጠርጉለት ጦር ነው። ይህ የማርሻል ባዶሊዮ ጦር እንዳይራብና እንዳይጠማ ስንቅና ትጥቁን ጭነው ከኋላ የሚከተሉት በርካታ የጭነት መኪኖች አሉት። እንግዲህ የማርሻል ባዶሊዮ ጦር በዚህ መልኩ ተደራጅቶ ተሰልፎና ሞራሉን ገንብቶ ሆዱን መልቶ ወደፊት ሲል እኛ ከዋሻዎች ወደ ዋሻዎች እየተዘዋወር የጦር ምክራችንን ቀጥለናል። ከኛ ብዙም ሳይርቅ በአጎራባች ቀበሌዎች በወራዩና በአባሮ የጦር ሰፈር 3 ዲቪዥን ሙሉ የኤርትራው ጦር ሰፍሮ ምሽግ ከያዘ ሰነባብቷል። ይኸው የፋሽስቱ የሚሊሻ ጦር በ3 ሻለቃ ጦር የተከፈለ ሲሆን በርካታ ብረት ለበስ ተሽከርካሪዎችና ታንኮች ይዞ ወደ 76 የሚጠጉ መድፎቹን ከጠመደብን ሰነባብቷል። በሚቀጥሉት ቀናት ስንቅና ትጥቅ የጫኑ በርካታ የጭነት ተሽከርካሪዎች መጉረፍ ጀመሩ። እነዚህ በተሰራላቸው ጥርጊያ መንገድ ላይ የሚያዘግሙ ከባድ የጭነት መኪናዎች 2 ጊዜ በልጁ ጦር ከመዘረፋቸው በስተቀር ያለ ብዙ ችግር ለጠላት ጦር ከስንቅ በተጨማሪ 48,000 የመድፍ ጥይቶችና 7 ሚሊዮን ለተለያዩ ጠመንጃዎች የሚሆኑ ጥይቶችን ለማድረስ ተችሏቸዋል። በሐዘን እንደ ተጠባባቂ ጦር ካሰፈረው ሰራዊት በተጨማሪም አዲስ ከጣሊያን የተላከለት ትኩስ ጦርም ወደ ኢንቲቾ እየገሰገሰ ነው። የጠላት ጦር በዚህ መልኩ ሲደራጅ ካቢያዲ በስተደቡብ ማምሻው ላይ አዲስ ጠላት ብቅ አለብን። ይኸው አዲሱ ጠላታችን ገና ደንገዝገዝ ከማለቱ አይን ሊያጠፉ የሚደርሱ አንጸባራቂ መብራቶቹን ያበራብናል። ይህን ከባድ መብራት በየምሽቱ የሚያበራብን የፋሽስቱ 3ኛው ክፍለ ጦር ሲሆን በማርሻል ባዶሊዮ ጥብቅ ትዕዛዝ ከአምባራዶሙ ጦርነት በኋላ 3 ሻለቃ ጦር ያለው ብርጌድ ፊቱን አዙሮ ከ3ኛው ክፍለ ጦር ጋር በመቀላቀል ወደ አብያዲ ጉዞ ጀምሯል። አራት ዲቪዥን ሙሉ ጦር ደግሞ በተክላይ መምሪያው ስር ሆኖ እንደ ተጠባባቂ ጦር በመቀሌ እንጣሎና ሙጂ መካከል ሰፍሯል። በዚህ መልኩ የራስ ካሳ ጦር በተንቤን በጠላት ጦር ዙሪያውን ተከበበ። የጠላት አውሮፕላኖች በየቀኑ ያለማቋረጥ ድብደባቸውን ቀጥለዋል። እንደ ሁል ጊዜው ሁሉ የመጀመሪያዎቹ አውሮፕላኖች ከጠዋት ጀምረው ጀምበር ከመጥለቋ አንድ ሰዓት ቀደም ብለው የዕለት ተዕለት የግድያ ተግባራቸውን አጠናቀው ይመለሳሉ። ከሰማይ በዚህ መልኩ እሳት ሲወርድብን ከምድር ደግሞ ካቢያዲ በስተደቡብ የፋሽስቱ ጦር መድፎች ያለማቋረጥ ያጓሩብናል። በዚህ መልኩ ባቢያዲ ዙሪያ ያሉ ተራ የምስኪን ገበሬ ጎጆዎች ሳይቀሩ እንደ መስቀል ደመራ ሌሊቱን ሙሉ ሲጨሱና ሲነዱ ያድራሉ። የካቲት 19 ቀን ማለዳ ገስግሰን ወደ ራስ ካሳ ዋሻ በደጃዝማች አበራ የጦር ሰፈር ደብራም ባፋፍ ስናመራ ከርቀት እነዚያን የቆርቆሮ አሞራዎች ጩኸት ሰማን። ይሁን እንጂ የዛሬዎቹ የቆርቆሮ አሞራዎች የጦር ሰፈራችንን ወደ ጎን በመተው አልፈው በረሩ። ከጥቂት ደቂቃዎች በኋላ የቦምብ ፍንዳታዎችን ያለማቋረጥ መስማት ጀመርን። አዎ እነዚህ የተረገሙ አውሮፕላኖች ዛሬ ቀዳሚውን ጦራችንን በጽኚ ወንዝ ዳርቻ ላይ የቦምብ እሳት እያወረዱበት ነው። ሌሎች በርከት ያሉ አውሮፕላኖች ካቢያዲ በስተሰሜን ባለችው የተራራ ቀበሌ በወርቃምባ የሰፈረውን የደጃዝማች አድማሱ፣ የደጃዝማች በየነ ሂልሚንና የደጃዝማች መሸሻ የከምባታውን ጦር እየዞሩ ይደበድባሉ። ዛሬ በራስ ካሳ ዋሻ ራስ ካሳን ምን ጊዜም ካጠገባቸው ከማይለየው ከትንሹ ልጃቸው ከደጃዝማች አስፋ ወሰን ከወንድሙ ከደጃዝማች አበራና ከጥቂት መኳንንት ጋር ተቀምጠው አገኘናቸው። ራስ ካሳ ለጠይቃቸው ያሰብኩት የገባቸው ይመስል ገና ሳልጠይቃቸው ራስ ስዩምና ትልቁ ልጃቸው ደጃዝማች ወንድ ወሰን ጦራቸውን ይዘው በደሊት ወደ አምባ ጸለሪ መሄዳቸውንና በአምባ ጸለሪ ወደ አብያዲ በመግፋት ላይ ያለውን የፋሽስቱን ጦር ለማገድና እዚያው ቢቻል እንዳይንቀሳቀስ አድርገው ሊያስሩት መሄዳቸውን አስረዱኝ። የጠላት ጦር ያለ ብዙ ችግር የጊባን ወንዝ ተሻግሮ በአምባ ጸለሪ በኩል አድርጎ ወደ አብያዲ ለመግባት ጉዞ ጀምሯል። እንግዲህ የጠላት ጦር ባንድ ራስና ባንድ ደጃዝማች ጦር አምባ ጸለሪ ላይ መገታት አለበት። ከራስ ካሳ ጋር በእነዚህ ጉዳዮች ላይ እየተወያየን እያለ ወደ ዋሻዋ ውስጥ በጣም የሚቻኮልና በሩጫ ብዛት ደክሞ ትንፋሹ ቁርጥ ቁርጥ የሚል የደጃዝማች በየነ መልእክተኛ መጥቶ ከራስ ካሳ እግር ስር ወደቀና የመጣበትን ጉዳይ ማስረዳት ጀመረ። የደጃዝማች በየነ መልእክተኛ ዛሬ አጥቢያ ሌሊት ላይ ጣሊያኖች በሁለት ረድፍ የወርቃምባን ተራራ ለመቆጣጠር ጦርነት መክፈታቸውን አስረዳ። ወርቃምባ ካቢያዲ በስተሰሜን በኩል ጥቂት ኪሎ ሜትሮች ርቃ የምትገኝ ተራራ ነች። ከተራራዋ በስተሰሜንና በስተደቡብ በኩል ሆኖ በሁለት ረድፍ ተሰልፎ ተራራዋን ለመቆጣጠር የሚታደፈውን የጣሊያን ጦር የደጃዝማች መንገሻ ሂልሚና ደጃዝማች በየነ ወታደሮች በግራ በኩል፣ ደጃዝማች መሸሻ ከምባታውና ደጃዝማች አድማሱ በቀኝ በኩል የጠላቱን ጦር ወጥረው ይዘው ፋታ ሳይሰጡ የመትረየስ ጥይት እየዘነበባቸው መልሶ የማጥቃት እርምጃ ወስደው ጣሊያኖቹን ወደ መጡበት ወደ ወረዩ የጦር ሰፈራቸው የመለሷቸው መሰለ። በኢትዮጵያውያን ታልማ በተተኮሰች ጥይት በሚወድቀው የጠላት ጦር ምትክ አዲስ ጦር እየተተካና ከላይ በአውሮፕላን ከመሬት ደግሞ በከባድ መሳሪያዎች እየተረዳ ጦርነቱ ቀጥሎ መሬት ቁና ሆነች። በዚህ መልኩ ሁለተኛው የተንቤኑ ጦርነት በወርቃምባ ተጀመረ። አሽከሮች በቅሎቻችንን ጭነው ስለመጡ ጊዜ ሳናጠፋ ከራስ ካሳና ከልጃቸው ከደጃዝማች አበራ ጋር ወደ ላይ ወደ ተራራው አሻቅበን ወጣን። አሁንም ፍጥነታችንን እየጨመርን ተጉዘን ከ13ኛው ክፍለ ዘመን ጀምሮ ቅድስት ቤተክርስቲያን ከሆነችው ጥንታዊቷ የዋሻ ቤተክርስቲያን ድረስ የደብራምባ ቤተክርስቲያን በዚህችው ቅድስት ቤተክርስቲያን ደጃፍ ላይ ድንኳናችንን ጥለን እዚያው አፋፍ ላይ ሆነን የውጊያውን ሂደት መከታተል ጀመርን። ራስካሳ ከተራራው ጫፍ ላይ ቆመው በጦር ሜዳ መነጽራቸው የጦርነቱን ሂደት እየተከታተሉ አልፎ አልፎ በእጃቸው ምልክት ሲሰጡ ከጀርባቸው በተጠንቀቅ የቆሙ ወታደሮች ይቀርቡና አፋቸውን በሸማቸው ጫፍ ሸፍነው ከራስካሳ ወታደራዊ ትዕዛዝ ይቀበላሉ። ከዚያም እታች የጦር ሜዳ ላሉ የጦር መኮንኖች ትዕዛዙን ለማድረስ እየተንደረደሩ ይወርዳሉ። ምንም እንኳን የጠላት አውሮፕላኖች ያለምንም ርህራሄ በኢትዮጵያ ሰራዊት ላይ የቦምብ ናዳ ቢያወርዱበትም አይበገሬው የኢትዮጵያ የገበሬ ወታደር ወደፊት ገፋ። እንደ እሳት የሚነደው የተንቤን አሸዋማ መሬት ቃጠሎ በባዶ እግሩ ለሚሄደው የኢትዮጵያ የገበሬ ሰራዊት ከሚችለው በላይ ቢሆንበትም ወርቃምባን ለመያዝ የመጣውን የጣሊያን ጦር ወጥሮ ያዘው። ቀኑን ሙሉ ሰማዩን ወረው የሞት እሳት የሚያዘንቡት የጠላት አውሮፕላኖች የኢትዮጵያው ሰራዊት እንደልብ ወደፊት እንዳይገፋ የብረት አጥር ቢሆኑበትም በቦምብ እሳት የነደዱ የትግል ሜዳ ወንድሞቹን እየዘለለ ወደፊት ገፋ። በወርቃምባ የጦር አውድማ የግራ ክንፍ በጀግናው ደጃዝማች መንገሻ ሂልሚ የሚመራው ጦር ደረጃ በደረጃ ሜትር በሜትር የጠላትን ጦር እያንበረከከ ድል እየመታ ወደፊት ገፋ። የደጃዝማች መንገሻ ሂልሚና ቀዳሚው ጦር በጠላት እጅ የወደቀችውን የወራዩ ቀበሌን እጁ ያስገባ ወደፊት ገሰገሰ። የደጃዝማች መሸሻና የደጃዝማች አድማሱ ወታደሮች ወደፊት ገፍተው ወራዩ የጣሊያኖች የመከላከያ ምሽግ ደጃፍ ላይ ደርሰው ጣሊያኖች ከምሽጎቻቸው እንዲወጡ እየኮረኮሯቸው ነው። በዚህ ቅጽበት የጣሊያን ጦር የአርባ ቀን እድል እየተፈጸመ መስሎ ነበር። ባለቀ ሰዓት ጣሊያኖች ወደፊት በሚገፋው የደጃዝማች መንገሻ ሂልሚ ጦር ላይ ባለ 12 ባትሪ መድፎቻቸውን ከፈቱበት። በወርቃምባ የጠራው ድማ የግራ ክንፉን ይዞ ወደፊት የሚገፋውን የደጃዝማች መንገሻ ሂልሚን ጦር ባለ 12 ባትሪ መድፍ ባያቆመውም ከስር የመጣው አዲስ የጣሊያን ጦር አላንቀሳቀስ አለው። በዚችው የወርቃምባ የጦር አውድማ የደጃዝማች በየነ ወታደሮች ከጠላት ጦር ጋር ተፋጠዋል። ይህ የጠላት ጦር የመጀመሪያው ብርጌድ የኤርትራ ተወላጆች ጦር ነበር። ይኸው በመጀመሪያው ረድፍ የሚጓዘው የኤርትራ ተወላጆች ጦር ከኢትዮጵያውያን ወንድሞቹ ጋር ሲገናኝ እጆቹን ወደ ሰማይ እያነሳ በምኒልክ አምላክ በምኒልክ ሲል ኢትዮጵያውያን የደጃዝማች በየነ ወታደሮች ኤርትራውያን ወንድሞቻቸውን እየዘለሉ በሁለተኛ ረድፍ ተሰልፎ ከሚጠብቀው የጣሊያን ጦር ጋር ለመግጠም ወደፊት ገፉ። ኤርትራውያን በምኒልክ ስም እየማሉ ወደ ኢትዮጵያውያን ወንድሞቻቸው ያልገቡበት አንዲትም ቀን አልነበረችም። እናም ደጃዝማች በየነም ሆነ ወታደሮቹ ኤርትራውያን እጃቸውን እንደሰጡና ጠላቶቹ እንዳልሆኑ አምኖ ከጣሊያኖቹ ጋር ለመግጠም ወደፊት ሲገሰግስ ያመናቸው በምኒልክ ስም የተማጸኑት ኤርትራውያን ወንድሞቹ ከጀርባው ተኩስ ከፈቱበት። ከፊት ለፊቱ የጣሊያን ፋሽስቶችን እየተዋጋ ከጀርባው የከዳውን ወንድሙን እየመከተ ከገባበት ወጥመድ ለመውጣት የሞት ሽረት ትግሉን ውጊያውን ገፋበት። የዚህ ውጊያ ውጤት አስከፊ ነበር። የደጃዝማች በየነ ወታደሮች ከገቡበት ወጥመድ ለመውጣት በታላቅ ጀግንነት ተዋጉ። የዚህ ጀግና ጦር መሪ ጀግናው ደጃዝማች በየነም በዚህ አንጎል በሚያድርጉ ጊያ በታላቅ ጀግንነት ቀኑን ሙሉ ሲዋጉና ሲያዋጉ ውለው የመጨረሻዋን መስዋዕትነት ከፈሉ። ከወራዩ የጦርነት አውድማ ጀግናው ደጃዝማች በየነ አልተመለሱም። መሪያል ባይ ሆነው ይሄው ሰራዊት ተስፋ ሳይቆርጥ ሲዋጋ ውሎ ማምሻው ላይ ከተከበበበት ሰብሮ በመውጣት ወደ ሰሜን ወርቃምባ አፈገፈገ። በዚህ መሃል የግራ ክንፉ የደጃዝማች መንገሻ ሄልሚ ጦር በድል አድራጊነት ወረዩን ለመያዝ ወደፊት ገፋ። ይሁን እንጂ ጣሊያኖች በዚያው በኩል በርከት ያሉ መትረየሶችን ከወርቃምባ ተራራ ጫፍ ላይ ማጓጓዝ በመቻላቸው ይህንኑ በደል አድራጊነት ወደፊት በመክፋት ላይ ያለውን የደጃዝማች መንገሻ ሄልሚን ጦር ከጎኑ ሰቅስቀው ገብተው በመትረየሶቻቸው ወደፊትም ወደኋላም አላንቀሳቀስ አሉት። የዚህ ጦርነት ውጤት መሪው ደጃዝማች መንገሻ ከፉኛ ሲቆስሉ፣ ወታደሮቹ ደግሞ ማፈግፈግና ወደኋላ መመለስ የግድ ሆነባቸው። እስከ ከሰዓት በኋላ ድረስ ኢጣሊያን አውሮፕላኖች ከመቼውም ጊዜ በላይ ፋታ ሳይሰጡ ከጠዋት ጀምሮ የጦር ሰፈራችንን አብያዲን በቦምብ ይደበድባሉ። በተደጋጋሚ በደቂቃዎች ልዩነት ከምንሰማው የቦምብ ፍንዳታና የአውሮፕላኖች ጩኸት በተጨማሪ አልፎ አልፎ የሚንጣጣው የራስ ካሳ አየር መቃወሚያ ድምፅ ይሰማ ነበር። ይህንኑ የሚንጣጣ የራስ ካሳ አየር መቃወሚያ ያዩ የጣሊያን አውሮፕላኖች ዝቅ ብለው በመብረር በተደጋጋሚ በጣሉበት የቦምብ ናዳ የእሳት ራት አደረጉት። ማምሻው ላይ የመጀመሪያዎቹ ቁስለኞች ወደ ጦር ሰፈር መመለስ ጀመሩ። በቀላሉ የቆሰሉ ወታደሮች የጦር ሜዳ ጓዶቻቸውን ትከሻ ተደግፈው በእግራቸው እያዘገሙ ሰፈር ሲደርሱ፣ በከባዱ ክፉኛ የቆሰሉ ወታደሮችም ደግሞ በፍጥነት በዛፍ ቅርንጫፎች ዝንጣፊ እንደነገሩ በልት አስረው በተሰሩ ቃሬዛዎች ላይ የትግል ጓዶቻቸው ተሸክመው አመጧቸው። በእግራቸው እያዘገሙ ጦር ሰፈር ከደረሱት የጦር ሜዳ ቆስለኞች መካከል የደጃዝማች በየነ የጦር መኮንን አንዱ ነበር። ይህ የደጃዝማች በየነ የጦር መኮንን በጦር ሜዳ ውለው ከጠላት የተተኮሱ አምስት ጥይቶችን በሆዱ ይዞ በእግሩ እያዘገመ መጥቶ በጦር ሰፈር እንደ ሆስፒታል ከምታገለግለው አንዲት አለታማ ዋሻ ደጃፍ አንገቱን ሰበር አድርጎ ተቀምጧል። በአምስት የጠላት ጥይት ተመቶ ህመሙንና ስቃዩን ጥርሱን ነክሶ በሆዱ ውጦ እንደ ማንኛውም ወታደር የብቸኛው ዶክተራችን የቀዶ ጥገና ድንጋይ ላይ እስኪተኛ ድረስ በታላቅ ትዕግስት ይጠብቃል። ቀኑን በዚህ መልኩ አሳልፈን ማምሻው ላይ ሰላም ወረደ። ሌሊቱ በቁስለኞች የህመም ጣር ዋይታና ጩኸት ተሞልቶ ሊነጋጋ ሲል ገና ጎህ ከመቅደዱ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች ጩኸት ከርቀት መሰማት ጀመረ። እነዚህ አረሞቶች ገና ጦር ሰፈራችን ከመድረሳቸው ትላልቅ የሚበታተኑና የሚነዱ ቦምቦችን በጦር ሰፈራችን ላይ ጣሉብን። እንዲህ ያለማቋረጥ በቦምብ ናዳ ሲደበድቡን ትላልቅ ገደሎች እንኳ በዛባቸው መሰል በታላቅ ኩራት ከቆሙበት አስፈሪ ተራራ ላይ እንደ ጎመን ቅጠል እየተቀነጠሱ ወረዱ። ከሰዓት በኋላ በግምት ለአንድ ሰዓት ያህል እነዚህ ሞት አዝናቢዎች ከሰማዩ ላይ ተሰወሩ። በአብያድ የጦር ሰፈር ለተወሰነ ጊዜ ጸጥታና ሰላም ሰፈነ። ከደብራምባ አካባቢ ብቻ በተወሰኑ ደቂቃዎች ልዩነት የከባድ መሳሪያዎች ጩኸትና ፍንዳታዎች ከርቀት እንሰማለን። ይህን ጊዜያዊ ሰላም ተጠቅመን ከመሸግንበት ዋሻ ወጥተን ምንም መከላከያ የሌለውን ሜዳ በፍጥነት እየሮጥ እየወደቅንና እየተነሳን ወደ ድንኳናችን ተፈተለቅ። ከዚያች ተንቀሳቃሽ የመኖሪያ ድንኳናችን ውስጥ ያለችን እዚህ ግባ የማትባል ንብረታችን ውጭቁጭቁ ከወጣው ድንኳናችን ስር አመድ ሆኖ አገኘነው። በፈጣኝ ዋጋ ያላቸውን እቃዎች ሰባስበን እንዳመጣጣችን በፍጥነት ተመለስ። ከኛ ድንኳን ብዙም ሳይርቅ ገደሎችን ተገናድረው በትናንሽ ዋሻዎች ውስጥ የተደበቁ ቁስለኞች፣ እናቶች፣ ሴቶችና ሕፃናት በትላልቅ ቦምቦች ፍንዳታ የሚደረመሱ ገደሎች ከነ ህይወታቸው ቀብረዋቸዋል። ከኛ የጦር ሰፈር ብዙም ሳይርቅ ካለ ሌላ የጦር ሰፈር ወታደሮች እንደሰማነው እነዚያ የተረገሙ አብራሪዎች በብዙ የጦር ሰፈሮች ላይ ባለመርዘኛ የጋዝ ጭስ ቦምቦች ሳይቀር በጭካኔ ጥለዋል። ከሰዓት በኋላ አሁንም ከራስ ካሳና ከባለሟሎቻቸው ጋር ምክር ስንቀመጥ እታች ጦር ሜዳ ያሮጌ ጠመንጃ የጦርና የጎራዴ ታጣቂው የገበሬ ወታደር ከባለ ታንኩ ከባለ አውሮፕላኑ ከባለ መትረየሱና ከባለ መድፉ የጠላት ጦር ጋር የሞት ሽረት ውጊያውን ቀጥሏል። ማምሻው ላይ ወደ ጦር ሰፈር ተመለስ። ወደ 11 ሰዓት ገደማ ሆኗል። አሁንም ከርቀት የመትረየሶች የማያቋርጥ መንጣጣት ይሰማናል። የጦር ሜዳው ሽለላና ፉከራ ልክ ከርቀት እንደሚሰማ የገበያ ጩኸት ይሰማል። የጠመንጃ ጩኸቶችን መለየት ያስቸግራል። የመትረየሽ ጣጣጣ በጣም ፈጣንና በተደጋጋሚ ስለነበር ከመድር እንጂ ከአውሮፕላኖች ላይ እንደማይተኮስ ያስታውቃል። ጣሊያኖች በደብራምባ ተራራ ጫፍ ላይ ደርሰው ይሆን? በዚህ መሃል እንደ ደራሹሃ ልጆችና በጀርባቸው ቅርጫት ጋን እንስራ ወይም ሌሎች ቅራቅንቦች የተሸከሙ ሴቶች ማዓት አጥለቀለቀን። ከሴቶችና ከልጆች ኋላ ቁስለኞች፣ በሽተኞችና አዛውንት ተከታትለው ያዘግማሉ። ሁሉም ግራ በተጋባ ሁኔታ አንዱ ከሌላው አፍ እየተቀበለ እየነጠቀ ጣሊያኖች መጡ፣ ጣሊያኖች መጡ እያሉ ይጮሃሉ። ይኸው አፒ አዲስር ደርሰዋል። በግራ በኩል ከደብራምባ ተራራ አንድ ፈረሰኛ ጦር እየወረደ ነው። ይህ ፈረሰኛ ጦር እየቀረበ ሲመጣ የራስ ካሳ አጃቢዎች መሆናቸውን አወቅ። አዎ፣ ራስ ካሳ ከታማኞቹ አጃቢዎቻቸው ጋር ወደ ታችኛው የጦር ሰፈር እየወረዱ ነው። ምክንያቱም የላይኛው የጦር ሰፈር አሁን የጣሊያኖቹ ጦር እይታ ውስጥ ገብቷል። ምን ተፈጠረ? ጣሊያኖቹ ወደፊት ከፍተው በምዕራብ በኩል አቢያዲን ሊወጉ ነው የሚባለው እውነት ነው? ስል ራስ ካሳን ጠየቅኳቸው። ምንም ነገር አልተፈጠረም ሲሉ ራስ ካሳ መለሱልኝና ፍጹም በተረጋጋ መንፈስ በመቀጠል ይሄ የምታየው ራስዩም ከወንዶሰን ጦር ጋር ዛሬ ጧት አምባ ጸለሪ ላይ ድል ያደረገው የጣሊያን የተረፈ የተፈታ ጦር ነው። ይሄ እንደምታየው አቢያዲን ዞሮ ከጦሩ ጋር ለመቀላቀል የሚጥር ፍራፊ የተበተነ ጦር ነው። ድል አድራጊው የስዩም ጦር ወደ ሰሜን እያባረረው ነው አሉኝ። ቆየት ብሎ ነው ራስ ካሳ ስለ ሁኔታው ምንም አይነት ግንዛቤ እንደሌላቸው የገባኝ። ነው ወይስ ጦሩን አጉል ላለመረበሽና ከግርግር ለማዳን የፈጠሩት ዘዴ ይሆን? አልገባኝም። ተከላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።